ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 4 2016 ዓ ም ዝግጅታችን አሁን ጀመረ።
ወደ 8.3 ሚሊዮን ህፃናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጪ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት 9100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት ተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ 5430 ትምህርት ቤቶች ዝግ ናቸው ኢትዮጵያ ውስጥ።
የሰማችኋቸው ዶክተር አለባቸው ከሚሶ ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ ትምህርት ፖሊሲዎች ስደተኛና የተፈናቀሉ ህጻናትን አካታች በሚሆንበት መንገድ ላይ የሚያተኩሩ ጥናትና ምርምርን አድርገዋል። ግጭትና መፈናቀል በትምህርት ዘርፍ ላይ ስላለው ጫና በሚያተኩረው የምሽቱ ውይይታችን ሙሉ ሐሳባቸው ይደመጣል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ ተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮቻችን። ፕሮግራም በመምራት አብራችሁን ማመሻው አስማማው የኖ ነኝ። የስቱዲዮ ቅንብሩን የሚመራልን ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vionis.com በቀጥታ ይተላለፍ ይገኛል። እስከምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ የዋናና የዓለም ዜና ነው።
ጤና ይስጥልን አድማጮች እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የትግራይ ክልል ግዛዊ አስተዳደር ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ትላንት በልዩ ሁኔታ የሰጠው ህጋዊ ሰውነት ማረጋገጫ በተጭበረበረ ሰነድ ላይ ተመስርቶ መሆኑን ገልጸው ለምርጫ ቦርድ አቤቱታ አቀረቡ። ህወሓት በበኩሉ ማምሻውን ባወጣው መግለጫ ምርጫ ቦርድ የሰጠው ውሳኔ ፓርቲው ካቀረበው ጥያቄ ጋር የማይገናኝና ድርጅቱ ህጋዊ ሰውነቱ እንዲመለስለት ላቀረበው ጥያቄ መልስ የማይሰጥ በመሆኑ እንዳልተቀበለው አስታውቋል። በጉዳዩ ላይ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ አጽብሃ አጭር ዘገባ አለው።
የትግራይ ክልል ግዚያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፉት የተባለው በክልሉ ቴሌቪዥን ጣቢያ ድረ ገጽ ላይ በሰፈረው ደብዳቤ የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያነ ሓርነት ትግራይ ህወሓት በልዩ ሁኔታ የሰጠው የህጋዊ ሰውነት ማረጋገጫ በተጭበረበረ ሰነድ ላይ የተመሰረተ መሆኑን በመግለጽ አቤቱታ አሰምቷል። በትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት ከፌደራል መንግስቱ ጋር ግጭት ውስጥ ገብቶ የነበረው ህወሓት በህዝብ ተወካዮች ምክር ቤት አሸባሪ በሚል ተፈርጆ ነበር። ይህንንም ተከትሎ ምርጫ ቦርድ የፓርቲው ህጋዊ ሰውነት ሰርዞት ቆይቷል። ጦርነቱ በሰላም በፕሪቶሪያ ስምምነት ከተቋጨ በኋላ ህወሓት ዳግም ህጋዊ ሰውነቱ እንዲመለስለት በተለያዩ ጊዜያት ለቦርዱ ጥያቄ ሲያቀርብ መቆየቱ ትንገነዘብ መቆየታችን ይታወሳል። ምርጫ ቦርድ ትላንት ባወጣው መግለጫ ፓርቲው በተደጋጋሚ ያቀረበው ጥያቄ አስተውሶ በቀድሞ አዋጅ ቁጥር 1162 ህዝባር 2011 ሆነ በተሻሻለ አዋጅ ቁጥር 1332 ህዝባር 2016 መሰረት በአመጻ ተግባር ላይ ተሰማርቶ ህጋዊ ሰውነቱ ለተሰረዘ ፓርቲ የቀድሞ ህልውናውን መልሶ የሚሰጥ ድንጋጌ አለመኖሩ ጠቅሶ በድጋሜ የቀረበለትን የፓርቲው ህጋዊ ሰውነት ወደ ነበረበት እንዲመለስ የሚለውን ጥያቄ እንዳልተቀበለው ገልጿል። ሆኖም በተሻሻለው አዋጅ ኃይልን መሰረት ባደረገ የአመጻ ተግባር ላይ የተሳተፈ የፖለቲካ ቡድን የን ተግባሩ ማቆሙን ህገ መንግስታዊ ዲሞክራሲያዊ ስርዓትን አክብሮ ለመንቀሳቀስ መስማማቱን በሚመለከት የመንግስት አካል ከተረጋገጠ በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ እንደሚችል መደንገጉን ጠቅሷል። በዚህም መሰረት የፍትህ ሚኒስቴር ለቦርዱ በጻፈው ደብዳቤ ህወሓት ያመጣ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱን በመግለጽ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ መስጠቱን እንዲሁም ህወሓት ለመዝገባ የሚያስፈልጉ የፓርቲ ሰነዶችን ማቅረቡን መግለጫው ስቷል። በዚህም ህወሓት በልዩ ሁኔታ የህጋዊ ሰውነት ማረጋገጫ እንዲሰጠው መወሰኑን ቦርዱ በመግለጫው አስታውቋል። ይህንን ውሳኔ ተቃውሞ ደብዳቤ ጻፉት አቶ ጌታቸው ረዳ ለምርጫ ቦርድ የቀረበው የህወሓት ማመልከቻ የፓርቲው ማዕከላዊ ኮሚቴ የማያውቀውና የተጠበረበረ ሰነድ መሆኑን ገልጸዋል። ጥያቄውንም የህወሓት ማዕከላዊ ኮሚቴ የማያውቀው ነው ሲሉ በደብዳቤያቸው ላይ አስፈራዋል። ለዚሁ ምዝገባ ብለን የፈረምነው ምንም አይነት ሰነድ ሳይኖር ግለሰቦች በቡድን ተደራጅተው ከድርጅት አስተዳደር ውጪ የፈጸሙት ያልተገባ ተግባር መሆኑን ማሳወቅ እንወዳለን ሲሉ ገልጸዋል። ቦርዱ የደረሰው ማመልከቻም ሆነ የፓርቲው ኃላፊዎች ስምና ፊርማ የያዘው የምዝገባ ጥያቄ ሰነድ ግለሰቦቹ እኛን ሳያስፈቅዱ የፈጸሙት መሆኑን እየገለጸን ብሔራዊ ምርጫ ቦርድ ለነዚህ ግለሰቦች የሰጠው ምዝገባ በተጨበረበረ ማስረጃ በመሆኑ መልሶ እንዲመረምረው እንጠይቃለን ብለዋል። በሌላ በኩል የህወሓት ጽፈት ቤት የምርጫ ቦርዱን ውሳኔ እንደማይቀበለው ባስታወቀበት ደብዳቤ ቦርዱ ያስተላለፈው ውሳኔ ከፓርቲው ጥያቄ ጋር የማይገናኝ መሆኑን አስታውቋል። ህወሓት ጥያቄው ህጋዊ ሰውነቱ እንዲመለስለት እንጂ በአዲሱ የተሻሻለው አዋጅ እንዲመዘገብ እንደማይፈልግ ገልጿል። በፍትህ ሚኒስቴር ህወሓት እንዲመዘገብ የተጻፈው ደብዳቤ ፓርቲው ያልጠየቀውና ከህወሓት እውቅና ውጪ ነው ብለዋል። ህወሓት ያስገባው ማመልከቻም የፓርቲው መተዳደሪያ ደንብና የአመራሮችን ዝርዝር የገባው የተሰረዘው ህጋዊ ሰውነቱ እንዲመለስለት እንጂ በተሻሻለው ህግ እንዲመዘገብ አይደለም ብሏል መግለጫው። የምርጫ ቦርድ ውሳኔው እንደማይቀበል ህወሓት ገልጾ ዝርዝር ይዘቶች በህወሓት ላይ የሚጨን ነው ብሎ በቀጣይ በፓርቲው ህገ ደንብ መሰረት ተያያዥ ጉዳዮች ይፈጽማል ብሏል። የፌደራሉ መንግስት ማስተካከያ እርምጃ እንዲወስድ ህወሓት ጠይቋል። በጉዳዩ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻችን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ኢትዮጵያዊው አትሌት ታምራት ቶላ ዛሬ በተካሄደው የፓሪስ ኦሎምፒክ የወንዶች ማራቶን ሩጫ ውድድር ክብረ ወሰን በመስበር ለአገሩ የወርቅ ሜዳሊያ አስገኝቷል። የ32 ዓመቱ ታምራት ቶላ የ42 ኪሎ ሜትር ውድድር በ2:06:26 በሆነ ሰዓት በማጠናቀቅ አዲስ የኦሎምፒክ ክብረ ወሰን አስመዝግቧል። ታምራት ያሻሻለው በ2008 የቤጂንግ ኦሎምፒክ በኬንያዊው ሳሚ ዋንጂሩ በ2:06:32 የተያዘውን የኦሎምፒክ ክብረ ሰነው። ጉዳት በደረሰበት ሲሳይ ለማ ምትክ የኦሎምፒክ ቡድኑን ዘግቶ የተቀላቀለው ታምራት ቶላ በኦሎምፒክ ለሀገሩ የመጀመሪያ የሆነውን ወርቅ በማስገኘት የሀገሩን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ አድርጓል። የቤልጂየሙ በሺር አብዲ በሁለተኝነት በማጠናቀቅ የብር ሜዳሊያ አግኝቷል። ኬንያዊው ቤንሰን ኬፕሮት በሶስተኝነት በመግባት የናስ ሜዳሊያ አሸናፊ ሆኗል። በውድድሩ ተካፋይ ከነበሩ ኢትዮጵያውያን አትሌቶች ደረሰ ገለታ አምስተኛ ሲሆን ቀነኒሳ በቀለ 39ኛ ሆኖ ጨርሷል። እስራኤል ጋዛ ውስጥ ተፈናቃይ ፍልስጤማውያን በሚገኙበት ትምርት ቤት ላይ ባካሄደችው ጥቃት 90 ሰዎች መገደላቸውን የጋዛ ሲቪሎች ተሟጋች ዛሬ ቅዳሜ አስታወቀ። ጥቃቱ የተፈጸመው በጋዛ ዳራጅ እየተባለ በሚታወቀው አካባቢ ሲሆን የእስራኤል ጦር እርምጃው በአልታቢን ትምርት ቤት ውስጥ የሚገኘውን የሐማስ ማዘዣ ማዕከል ኢላማ ያደረገ ነው ብሏል። የጋዛ መንግስት የሚዲያ ጽፈት ቤት ትምርት ቤት ውስጥ ወደ 250 የሚጠጉ ሰዎች መጠለላቸውን ገልጾ ግማሾቹ ሴቶችና ህጻናት ናቸው ብሏል። ጋዛ ውስጥ በተከታታይ ትምርት ቤቶች ላይ የሚደርሰው ጥቃት ጨምሯል። እንደ አውሮፓ አቆጣጠር ከሐምሌ 6 ጀምሮ ቢያንስ 14 ትምርት ቤቶች ተመተው ከ280 በላይ ሰዎች መሞታቸውን የጋዛ ባለስልጣናት ዘገባዎች ያመለክታሉ ሲል ኤኤፍፒ ዘግቧል። ኤኤፍፒ ቴሌቪዥን ከስፍራው በቀጥታ ሲያሳያቸው የነበሩ ምስሎች በጥቃቱ ከውስጥና ከውጭ የወደመውን የትልቁን ግቢ ህንጻዎች ፍርስራሽ አሳይቷል። በከፊል ወደመ የሚመስለውን የመስጂድ ህንጻን ጨምሮ ደም የፈሰሰባቸውን ወለሎችና ከፍርስራሾቹ የሚወጣውን ጭስ አሳይቷል። የእስራኤል ጦር ስፍራው በአልታቢን ትምህርት ቤት ውስጥ የተሰገሰገው የሐማስ ማዘዣና መቆጣጠሪያ መምሪያ ነው ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያውን የፖለቲካ ተቃዋሚ ቦሪስ ኒሚስቶቭን በመግደል የተፈረደበት ስካንካንኮቭ በዩክሬን ጦርነት ሰራዊቱን ለመቀላቀል ኮንትራክት ከፈረመ በኋላ ከእስር መለቀቁን የሀገሪቱ መንግስት ዜና አገልግሎቶች ዛሬ ቅዳሜ ዘገቡ። ኒሚስቶቭ ፕሬዝደንት ቭላድሚር ፑቲን ዋነኛ ተቃዋሚና በቀድሞው ፕሬዝደንት ቦሪስ የልሲን አስተዳደር ምክትል ጠቅላይ ሚኒስትር ነበሩ። እንደ አውሮፓ አቆጣጠር በ2015 በሩሲያ ዋና ከተማ ሞስኮ ውስጥ ክሬምሊን አጠገብ በሚገኘው ድልድይ አቅራቢያ በግራጭ ሩሲያን ከሳቀሱ በተተኮሰባቸው ጥይት ኒሚስቶቭ እንደተገደሉም ተገልጿል። የሩሲያው ፍርድ ቤት ከግድያው ጋር በተያያዘ ተጠያቂ ናቸው ያላቸውን 5 ሰዎች እንደ አውሮፓ አቆጣጠር በ2017 ከ11 እስከ 20 ዓመት የሚደርስ እስር ፈርዶባቸው እንደነበር ተዘግቧል። ከነዚህ መካከል ታምራን ስከርካንኮቭ ተባባሪ ሆኖ በመገኘቱ 14 ዓመት ተፈርዶበት ነበር። አሁን ከሩሲያ መከላከያ ሚኒስቴር ጋር ወደ ዩክሬን ዘምቶ ለመዋጋት በመስማማቱ ይቅርታ ተደርጎለታል ሲል የሩሲያ ዜና አገልግሎት ታስን ጠቅሶ ሮይተርስ ዘግቧል። ሌሎች እስረኞች ኮንትራቱን ለመፈረም ፈቃደኛ ባለመሆናቸው ከእስር አለመፈታታቸው ተዘግቧል። በአስር ሺዎች የሚቆጠሩ የሩሲያ እስረኞች ከሰራዊቱ ጋር ለመቀላቀል ፈቃደኛ በመሆን መስራታቸው ሲነገር የሩሲያ መከላከያ እስኪረከበው ድረስ ዋግነር የተሰኘው ቅጥረኛው የሩሲያ ተዋጊ ቡድን ዋነኛው መልማይ እንደነበር ተመልክቷል። በመጨረሻም በብራዚል ሳኦ ፓውሎ በደረሰ የአውሮፕላን አደጋ 58 ተሳፋሪዎችና 4 የበረራ አባላትን ጨምሮ 62 ሰዎች ህይወታቸውን አጥተዋል። የብራዚል ባለስልጣናት ትናንት አርብ በድንገት መኖሪያ ቤት ላይ ወድቆ የተከሰከሰውን አውሮፕላን አደጋ ምንነት ለማጣራት እየሰሩ መሆኑን ዛሬ ቅዳሜ አስታውቀዋል። አውሮፕላኑ ከመከስከሱ በፊት የነበረውን ሁኔታና የገጠመውን እክል ያመላክታል የተባለው ጥቁር ሳጥን የተገኘ ሲሆን ይህም መርማሪዎች ያደጋውን መንስኤ እንዲያውቁ ያስችላል ተብሏል። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልን።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 4 2016 ዓ.ም ምረት ዝግጅታችን ነው እየተከታተላችሁ የምትገኙት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፍላችሁ ዝግጅቶች በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.com ላይ እንዲሁም በፌስቡክ @amharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቱ የመጀመሪያ ዝግጅት እናልፋለን። ኢትዮጵያ ውስጥ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖችን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። የችግሩ ግዝፈት እንዲሁም የመፍትሄ ሐሳቦች የሚጠቁም ዘለግ ያለ ውይይት በቀዳሚነት ይደመጣል። ውይይቱ ወደመረው ሀብታሙ ስዩም ላሸጋግራችሁ።
ኢትዮጵያ ውስጥ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖችን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። ትምህርት ቤቶች እንዲዘጉ፣ ተማሪዎች እንዲሰደዱ፣ በለጋ አምሯቸው ላይ ደግሞ አስፈቃቂ ጠባሳዎች እንዲታተሙ እያደረጉም ይገኛሉ። ለማሳያነት በሺዎች የሚቆጠሩ ተማሪዎች ከትምህርት ከተነጣጠሉባቸው 2 ክልሎች ያገኘናቸውን የተማሪዎችን ምስክርነት ሰምተን እንመለስ።
የጦርነቱ ጊዜ በ2015 ነው ትምህርት ያቋረጥ ነው። ከዛ ሁለተኛ ክፍል ነበርኩ። 2015 ከክላስ አንደኛ ወጣ ነበርና ከዛ እንወዳደር ነበር። ከዛ በኋላ በጣም ተናደድኩኝ፣ ምክንያቱም ቤት ቁጭ ብለን ስለሆነ ከዛ ከጓደኞቼ ልለያይ ስለሆነ ከዛ ስለምናፍቅ እና ተናደድ የተኩስ ስንሰማ አሰራ ነበር። አንድ ለሊት በቤት ነው የምንውለው። እዛ በጣም ያስፈራ ነበር። ይመጡ ነበር ወታደሮች በቤት ነው እንሰራ ነበር። ከጓደኞች የተለያዩ ተነጠሩና ከዛ ስልክ እንዳትደውል ተጠርኩ ይላል ነበር። ከዛ ትናፈቃለህ ጨዋታውን ቀልዶን ምናምን ያፍቃል። ስለዚህ የናፍቁኝ ነበር፣ እኔም የናፍቃቸው ነበር። ከትምህርት ቤት ውጭ መሆን በጣም ክፍት አለው። አንደኛ ነገር ከትምህርት ገበታ ስትወጣ ወደ ትምህርት ተመልስ የምትገባ አይመስለን።
ግጭቶችና መፈናቀሎች በኢትዮጵያን ተማሪዎች ብሎም የትምህርት ዘርፍ ላይ የተውት ስላለ ጉዳትና ነሳሳለን። አስቸጋሪ ሁኔታ ውስጥ የሚገኙ ተማሪዎችን ለማገዝ ጥረት የሚያደርጉ ተቋማትን ሐሳብም እናዳምጣለን። ለውይይታችን ጋብዘናቸው የመጀመሪያውን ጉዳይ አስተዋውቃችሁ ዶክተር አለባቸው ከሚሶ ይባላሉ። በአሁን ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎችን የስደተኛና የተፈናቀሉ ህጻናትን በሚያካትቱበት ሁኔታዎች ላይ ያተኮሩ ጥናትና ምርምር አድርገዋል። ጥናቶቻቸውም ባለም አቀፍ ጥናቶች ላይ ወጥተዋል። የሃርቫርድ ዩኒቨርሲቲ የደረ ዶክትሬት ጥናት ባልደረባም ናቸው። ዶክተር አለባቸው የውይይቱ አካል ለመሆን ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ።
እኔም አመሰግናለሁ ስለጋበዛችሁኝ።
ኢትዮጵያ ውስጥ ግጭትና መፈናቀል በትምህርትና በተማሪዎች ላይ እያሳደረ ያለው ጫና አያሌ መሆኑ ይነገራል። በወፍ በረር እርሶ ሲቃኙት እንዴት መግለጽ ይቻላል?
በድጋሚ አመሰግናለሁ። ምናልባትም ቅድም ያዳመጥናቸው የህፃናት ድምጽ የልጆች ታሪክ የብዙ ሚሊዮን ህፃናትና ወጣቶችን ታሪክ ይወክላል። እንግዲህ ኢትዮጵያ ውስጥ በርካታ ምክንያቶች ተደማምረው እጅግ በጣም ብዙ ሚሊዮን በብዙ ሚሊዮኖች የሚቆጠሩ ህፃናትና ወጣቶችን ከትምህርት ውጪ አድርጓሉ። ለምሳሌ በቁጥሮች እንኳን ለማየት ዩኒሴፍ በጣም በቅርቡ በጁላይ መጀመሪያ አካባቢ ባወጣው ሪፖርት ወደ 8.3 ሚሊዮን ህጻናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጪ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት ወደ 9,100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት የተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ 5,430 ትምህርት ቤቶች ዝግ ናቸው ኢትዮጵያ ውስጥ አሁን በተቀስኩት ወቅት። እንግዲህ እነዚህ እጅግ በጣም ትልልቅ ቁጥሮች ናቸው። እነዚህ የተከሰቱት በዋናነት በግጭቱ ቢሆንም ሌሎችም በርካታ ተፈጥሯዊም ሰው ሰራሽ ምክንያቶች ለዚህ አስተዋጽኦ አበርክተዋል። ግጭቱን እንደ አንድ ሰው ሰራሽ ምክንያት ብንወስድ እንደ ጎርፍ፣ ድርቅ የመሳሰሉ ተፈጥሯዊ ምክንያቶች፣ ወረርሽኞች እንደ ማላሪያ ማለት እንደ ወባ፣ እንደ ኮሌራ የመሳሰሉ አንዳንድ ቦታዎች ላይ እንደውም አውሎ ንፋስ እነዚህን የመሳሰሉ ተፈጥሯዊ ክስተቶችም ለዚህ ትልቅ ቁጥር ለሆነው ወጣቶችና ህጻናት ከትምህርት ገበታ ውጪ ለመሆን ምክንያት ሆነዋል።
ዶክተር አለባቸው የነዚህ ህጻናት የነዚህ ታዳጊዎች እንዲሁም የወጣቶች ከትምህርት መቆራረጥ የሌሎች ችግሮችም መነሻ መሆኑ አንዳንዴ ይወሳል። በአንዳንድ ሀገራት ከትምህርታቸው የተቆራረጡ ተማሪዎች ለሀገር ደህንነት የበለጠ ስጋት ወደሚሆኑ ተግባራት ፊታቸውን ሲያዞሩ ይታያል። እንደ ትጥቅ፣ እንደ ጽንፈኝነት እንዲሁም ደግሞ እንደ ተደራጀ ወንጀለኝነት ውስጥ ባሉ ሁኔታዎች ውስጥ ሲገቡም ይታያል። ኢትዮጵያ ከነዚህ ተማሪዎች በትምህርት ላይ ካለመገኘታቸው ጋር ተሳስሮ የሚያሰጓት አደጋዎች ምንድን ናቸው?
እነዚህ ከትምህርት ገበታ ውጪ የሆኑ ህጻናት ቀደም እንዳነሳሁን የተወሰኑት በተለይም በሰሜኑ ጦርነት ጊዜ በነበረው እጅግ አውዳሚ በሆነ መልኩ በተካሄደው ጦርነት ቅድም የጠቀስናቸው ቁጥር የሆኑ ትምህርት ቤቶች በመውደማቸው መምህራንና ተማሪዎች በመፈናቀላቸው የተከሰቱ ናቸው። አንዳንድ አካባቢዎች ላይ ማህበረሰብ አልተፈናቀለም፣ ነገር ግን በአካባቢ ባሉ ግጭቶች ታጣቂ ቡድኖች ትምህርት ቤቶች እንዳይሰሩ መምህራን እንዳይሰሩ በትክክሉ ወይም በሌላ መልኩ እነዚህን ወጣቶች ህጻናትን ለመጠቀም በሚመስል መልኩ ገደብ ተጥሎ እናገኛለን። በተለያየ መልክ የሚገለጽ ነው ይሄ የተማሪዎች ከትምህርት ገበታ ውጭ መሆን። እንዳነሳኸው እነዚህ ህጻናት ለብዙ ነገሮች የተጋለጡ ናቸው። በተለይ ኢትዮጵያ ውስጥ ባለው የግጭት ባህሪ እነዚህ ህጻናት እንደተነሳው በታጣቂ ኃይሎች ለጦርነት የመመልመል እድላቸው እጅግ ሰፊ ነው። አንዳንድ አካባቢዎች የሚደረጉ እንቅስቃሴዎችም ያንን የሚመስሉ ናቸው። እነዚህ ህጻናት የልጅነት እድሜያቸውን ትምህርት ቤት መቆየት ሲገባቸው በእንደዚህ አይነት ሁኔታ ሲያሳልፉ መሞት፣ የአካል ጉድለት እና በርካታ የሆኑ የስነ ልቦናም ጫናዎች ውስጥ ይወርቃሉ። ከዚህ በተጨማሪ ከእንደዚህ ሁኔታ ውስጥ የተረፉ ህጻናት ለሌሎችም ነገሮች የተጋለጡ ናቸው። ለምሳሌ ለህገወጥ ስደት በሰፊው የተጋለጡ ናቸው እነዚህ ህጻናት። የሰው አዘዋዋሪዎች ለዚህ ወንጀላቸው ታርጌት ከሚያደርጉት ትኩረት ከሚያደርጉባቸው የማህበረሰብ ክፍሎች አንዱ እንደዚህ ከትምህርት ውጪ በርካታ ለሆኑ አንቲ ሶሻል ቢሄቨርስ ለምንላቸው ሰዎችን ማገት፣ መዝረፍ፣ ሱሰኝነት በእነሱ በህፃናቱ በኩል ደግሞ ለጉልበት ብዝበዛ፣ ለጾታዊ ጥቃት በቤተሰብም ደረጃ ከዛም በላይ ለእንደዚህ አይነት ነገሮች ይጋለጣሉ። ከዚህ በተጨማሪ ከትምህርታቸው አንፃር ደግሞ እድሜያቸው እየጨመረ ሲሄድ የከሰረ እድሜ ነው የሚሆነው። ከትምህርት አንፃር ያ የሚያልፈው ጊዜ ቀድሞ የተማሯቸውን ነገሮች ይረሳሉ፣ ይጠፋል። ያ ለርኒንግ ሎስ የምንለው በሰፊው ይከሰታል። ለዚህ በርካታ መዘዞች ነው ያሉት ተማሪዎችን ከትምህርት ውጪ ህፃናትንና ወጣቶችን ማቆየት።
መልካም። ይህንን ሁኔታ ቀይሮ ከትምህርታቸው የተራራቁ ህፃናትና ታዳጊዎች ወደ ትምህርት ቤት የሚመለሱበትን ሁኔታ በመፍጠር ረገድ ምን ሊደረግ ይገባል? የመፍትሄ ሐሳቦች፣ የመፍትሄ እርምጃዎች ተብለው የሚቀርቡት ጉዳዮችስ ምንድናቸው የሚለውን ጠቅላላ አድርገው ያጋሩን።
መልካም። በጣም በርካታ ነገሮች መደረግ አለባቸው፣ ግን በጣም ዋና ዋና የምላቸውን ነገሮች ትኩረት አደርጋለሁ። የመጀመሪያው መፍትሄ መምጣት ያለበት በተለይም ዘላቂ መፍትሄ መምጣት ያለበት ከራሱ ከትምህርት ስርዓቱ ነው ብዬ ነው የማስበው። የሀገሪቱን የግጭት አዙሪት እና ሌሎችም አሁን ያነሳናቸውን ተፈጥሯዊም የሆኑ ችግሮችን ቀርፎ የተረጋጋ ማህበረሰብ ፈጥሮ ለመሄድ የትምህርት ስርዓቱ ራሱ መፍትሄ ማምጣት መቻል አለበት። የትምህርት ስርዓታችን ዘላቂ ሰላምን በሚያረጋግጥ መልኩ በህዝቦች መካከል መዋደድን፣ መከባበርን በሚያመጣ መልኩ ሀሳቦች የሀሳብ ልዩነትን፣ የሰዎች ልዩነትን፣ እኩልነትን እነዚህን የሚቀበሉ እነዚህን የሚያከብሩ ዜጎች በሚፈጥር መልኩ የትምህርት ስርዓቱ በአግባቡ እንደገና መታየት አለበት፣ እንደገና መቃኘት አለበት ብዬ አስባለሁ። ስለዚህ የትምህርት ስርዓቱ ራሱ ዘላቂውን መፍትሄ ማመንጨት አለበት የሚል ሀሳብ አለ። ከተፈጥሯዊም አደጋዎች አንፃር የትምህርት ስርዓታችን ማህበረሰቡ፣ ትውልዱ፣ ዜጎች አካባቢያቸውን የሚጠብቁ ለዚህ ለአየር ብክለት፣ ለአካባቢ ብክለት ያልተጋለጠ ሰስቴይነብል የሆነ ህይወትን የሚመሩ ዜጎችን፣ ተቋማትን እንዲፈጥሩ በዛ መልኩ መቃኘት ይጠበቅበታል። ከዛ በተጨማሪ ምርታማነትን ምርታማ የሆኑ ስራ ፈጣሪ የሆኑ ዜጎችን ቢያፈራ የትምህርት ስርዓቱ በዛ መልኩ እንደገና ቢታይ ዋናው መፍትሄ ራሱ ትምህርት ስርዓቱ ውስጥ እንዳለ ማየት እንችላለን። ከዛ በተጨማሪ ግን ኦልሬዲ አሁን በዚህ አሁን ባለው ሰዓት የትምህርት ስርዓቱ እነዚህ ከትምህርት ውጪ ያሉ ተማሪዎችን በተለያየ መልኩ በተለያዩ አማራጮች ለመድረስ መስራት ይጠበቅበታል። የወደሙ ትምህርት ቤቶች እንደገና መገንባት መቻል አለባቸው። የፈረሱ ትምህርት ቤቶች እንደገና መስራት መቻል አለባቸው። ከዚህ አንፃር የመንግስት ኢንቨስትመንት በትምህርት ላይ መጨመር አለበት። አሁን ከተደረገው በላይ ተጨማሪ ኢንቨስትመንት ይፈልጋል። የልማት አጋሮች ኢንቨስትመንት እንደዛው መጨመር መቻል አለበት። አሁን ያለው እጅግ በጣም ጥቂት ነው። የማህበረሰብ ተሳትፎም በዛው ልክ መጨመር ይጠበቅበታል። እና በሶስተኛ አሳቢ የማነሰው የኢትዮጵያ ትምህርት በዚህ ሰዓት በተለያየ ምክንያት ያስቸኳይ ጊዜ ትምህርት እየሆነ መጥቷል። ይሄ ኤጁኬሽን ኢመርጀንሲ ምን ነው አይነት ሆኗል። ነገር ግን ይሄ በትምህርት ሚኒስተር ተገቢ ትኩረት ተሰጥቶ ተቋማዊ ተደርጎ መደበኛ በጀት ተበጅቶለት የሚሰራ ስራ ሆኖ አላየሁም በኔ ጥናቶችና ይሄ ነገር በአግባቡ አሁን ያለንበት ነባራዊ ሁኔታ ስለሆነ ኢቭን ግጭቶች እንኳን ቢፈቱ ለሚቀጥሉት የተወሰኑ አመታት እነዚህ ከተምቱት ያሉ ተማሪዎች በመደበኛው የትምህርት አያያዝ ለልናስከት ስለማንችል የአስቸኳይ ጊዜ ትምህርት ጉዳይ ተገቢው ትኩረት ሰጥቶት በበጀት ተደግፎ በቂ ባለሙያ ተመድቦ ሊሰራ ይገባል።
የሰዓት ሁኔታ ሆኖ ብላቋርጦት ነው። በእጅጉ አመሰግናለሁ። እንግዲህ እርስዎ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ነዎት። ሀገራዊ ትምህርት ፖሊሲዎችን ስደተኛና የተፈናቀሉ ህጻናትን አካታች በሚሆኑበት መንገድ ላይ የጥናትና የምርምር ስራዎችን አቅርበዋል። በተያያዥ ጉዳዮች ላይ ላጋሩን ሐሳብ ሁሉ በጣም አመስጋኞች ነን። የሌላ ጊዜ መገናኘታችን አይቀርም። መልካም ምሽት ይሁንልዎት። ለአሁኑ
እግዚአብሔር ይስጥልን።
አድማጮቻችን፣ ዛሬ ግጭቶችና መፈናቀሎች በኢትዮጵያ የትምህርት ዘርፍ ላይ እየደቀኑት ስላለው አደጋና ስለ ህፃናቱ መጻኢ ተስፋ የሚናገሩ ውይይት ነው እያቀረብንላችሁ የምንገኘው። ግጭት ከሰነበተባቸው ስፍራዎች ከሚገኙ ተማሪዎች ያለየናቸውን ሀሳቦች መካከል ሁለቱን ሰምተን እንመለሳለን።
ስሜ ሩታ ዘራ፣ የተፈናቀልኩት ከሁመራ ነው። አሁን ሙናረው ግን ሽሬ ነው። ትምህርት በመቋረጡ እንኳን በጣም አዝናለሁ። የዛን ሰዓት በጣም ከፍተኝ ነበር። ከትምህርት ቤት ውጪ በጣም ያስጠላል ነበር። በቃ ከቤት አትወጣም። ተጽዕኖ ስላለው በቃ ከቤት አትወጣም። ትምህርት ስለሌለን ሁሉም ነገር ተዘጋግቶ ስለነበር በጣም ያስጠላል ነበር። ከትምህርት ቤት ውጪ እኔ ትምህርት ናፍቅ ነበር። ያኔ የነበረ ትምህርት በጣም ይናፍቀኛል። የድሮ ትምህርት የነበረው ይናፍቀኛል። በጣም በውጊያው ምክንያት ትምህርት በጣም ከብዶናል ማለት ነው። ጦርነቱም ጣፋ ፈጥሯል።
እኔ ስሜ አብዲሳ ይባላል። የአስሮኪና ክፍል ተማሪ ነበርኩ። ባለፈው አመት 2016 ዘንድሮ ተፈታኝ ነበርኩኝ። በአጋጣሚ ባለፈው አመት 2015 ላይ በተደረገው የአዲሱ የመንግስት መዋቅር ዞናችንን በሁለት ተከፍሎ ወደ ምስራቅ ቦረና ዞንና ጉጂ ዞን ተብሎ በሚለያይበት ወቅት የኛ ወረዳ ጎሮዶላ ወረዳ ማለት ነው ወደ ምስራቅ ቦረና ዞን ሲጠቃለል ህዝቡ ውስጥ በተቀሰቀሰ ቁጣ ተማሪዎች አንማርም፣ ሰራተኛ ስራ አንሰራም ብዙ ነገር ብሎ እኛም በዚህ ምክንያት የሚያስተምረን ጠፍቶ ድምፅ የሚሰጠን ጠፍቶ ሳንማር እስካሁን ከተን እስካሁን ድረስ ባለፈው አመት ወደ 81 ትምህርት ቤት እና 52,000 ተማሪዎች የሚሆኑ ያለ ትምህርት ከትምህርት ገበታችን ተፈናቅለን እስካሁን ድረስ ትምህርት ላይ አይደለንም። ተማሪዎቻችን አሁን አብዛኛው ተማሪ ሴቶቻችን እንዳለ እያገቡ ነው። ከገጠር አካባቢ ያሉት ያለ እድሜያቸው እያገቡ ነው። ተስፋ ቆርጠው የሚማሩበት እንትን የለም። እኛም ያው እዚህ ቁጭ ብለን አንዴ ወታደር ቤት ትሄዳለ፣ አንዴ ምን ትሆናለ፣ አንዴ ደግሞ ወይ ሸኔ ትባላለ ያለ ትምህርት ስትቀመጥ ብዙ የሚሰጠ ስሞች አሉ። ተማሪ ወጣት ስትሆን የሆነ ነገር በተከሰተሰ ቁጥር የመንግስት ተቃዋሚ ሀይል ነው ወደ መባል ሁላ ትፈረጃለ። እንግዲህ አሁን ትልቅ ችግር ላይ ያለ ነው።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ግጭቶችና መፈናቀል በኢትዮጵያ የትምህርት ዘርፍ ላይ ስለደቀኑት አደጋ ነው እየተነጋገርን የምንገኘው። መስመራችን ላይ አቶ አብዱሰላም ሸፎ አሉ። የምህንድስና ትምህርት ምሩቁ አቶ አብዱሰላም ከሶስት ዓመት በፊት ያቋቋሙት አግማስ ኢትዮጵያ የተሰኘ ተቋም ለብዙ ተፈናቃዮች ቀድሞ ደራሽ ሆኗል። አቶ አብዱሰላም ወደ ውይይታችን ስለመጡ በእጅጉ አመሰግናለሁ። በመጀመሪያ የእርሶ ተቋም ህጻናትን፣ እናቶችን፣ አረጋውያንን ጨምሮ ከተለያዩ አካባቢዎች ተፈናቅለው ወሎ አካባቢ ደረሱ ኢትዮጵያውያንን እያገዘ ይገኛል። እንደው ከትምህርታቸው ለተቆራረጡት አሁንም ለመማር ጥማት ያላቸውን ህጻናት በምን መልኩ ነው እያገዘ የሚገኘው የሚለውን እስቲ ጠቅለል አድርገው ይግለጹልን።
እሺ፣ አመሰግናለሁ። እኛ ተቋም ወሎ አካባቢ የደረሱትን ብቻ ሳይሆን ሰሜን ሸዋ ደብረ ብርሃን ጎጃም ዞን ቻግሪ እንደዚሁም ሰሜን ወሎ እና ደቡብ ወሎ አካባቢ የሚገኙ በግጭት ተፈናቅለው የመጡ ወገኖችን ነው የሚደግሰው። ልጆች ጋር በተያያዘ እንግዲህ የምንደግስበት ራሱን የቻለ ፕሮጀክት አለን። በተለይ በግጭት ወላጆቻቸውን ያጡ ህጻናቶችን ኦርፋን ሰፖርት ፕሮጀክት በሚል የምንደግፋቸው ልጆች አሉ። ከዛ በተጨማሪ ግን ሁሉንም በሚባል ደረጃ ካምፕ ላይ የሚገኙትን በምንችለው አቅም ተቋማችን አቅም በፈቀደ መልኩ በተለይ ትምህርት በመቶ መጀመሪያ ላይ ለከተማ ቅርብ የሆኑ ትምህርት መማር የሚችሉ ልጆችን በተወሰነ መልኩ የትምህርት ማቴሪያል በየካምፖቹ በመለገስ እሱን እየሰራ እንገኛለን። ግን ተፈናቃሪ ብዛት አንጻር ከልጆች ብዛት አንጻር እኛ ድጋፍ እንዳክልሎት ያመጣል ብለን አናስብም። ምክንያቱም ብዙ ነው ያለው፣ ብዙ ልጆች አሉ። ከዛ በተጨማሪ ድጋፍ መደረጉ ብቻ አይደለም፣ በጣም ብዙ ጊዜ የሚያሳስበን የትምህርት ማቴሪያል ተሟላላቸው በአመት አንድ ብሎክ ሊሆን ይችላል። እሱ ግን ሌላው ከባዱ ችግር ደግሞ የካምፑ የምግብም ችግር ስላለ ልጆች ምናልባት ወደ ትምህርት ቤት ሄደው ከሁለት ከሶስተኛው ክፍለ ጊዜ ሄደው በኋላ ብዙ መማር አይችሉም። በረሃብ የሚወድቁ ልጆች አሉ። ከባድ በየካምፕ ያለው ችግር። በዛ ላይ የሚያቋርጡ ልጆች አሉ፣ ግን መቋቋም ሲያቅታቸው እና ካምፕ አካባቢ እንደዚህ ተፈናቀሉ ልጆች ጋር ያለው ይህ ትምህርታቸው ሁኔታ እጅግ በጣም አሳሳቢ በሚባል ደረጃ ላይ ነው ያለው።
አቶ አብዱሰላም፣ እንደው በየቀኑ በስራችሁ ምክንያት ከመኖሪያ ቀያቸው የተፈናቀሉ ህጻናትን፣ የቀድሞ ተማሪዎችን የማግኘት ታሪካቸውን የማዳመጥ እድል አገኝተው ይሆናል ብዬ አስባለሁ። ልቦ ውስጥ የሚቀሩ የተለያዩ ታሪኮች ይኖሩ ይሆናል። እስቲ አንዱን ቢያጋሩን ከነዚህ ተማሪዎች ጋር ባደረጉት ቆይታ ውስጥ የተረዱትን።
እሺ፣ በጣም ጥሩ። ብዙ ልጆችን ኦልሞስት እና ከ17 በላይ ካምፖች ላይ በየጊዜው እንሄዳለን። አዲስ አበባ ቢሮ ከምናሳልፍበት ጊዜ የሚበዛው ካምፕ የምናሳልፍበት ነው እና በየጊዜው ልጆች ጋር የመገናኘት እድሉ አለን፣ እንጠይቃቸዋለን። የሚገርመው ግን በዚህ በተቆራረጠ መልኩ ግን ነገ ደግሞ መማር እንችላለን በሚል ተስፋ በጣም ብዙ የሚባሉ ልጆች መሆን የሚፈልጉት በጣም ትልቅ ነገር ነው። ትልቅ ህልም ያላቸው ልጆች አሉ በጣም በየቦታው። አንዱን በተለየ ሁኔታ ማንሳት እፈልጋለሁ። በዚህ በግጭት የተወሰኑ አባቱን ጨምሮ የተወሰኑ ቤተሰቦቹን ያጣ ህፃን ልጅ ነው። ከዚህ በፊት ቪኦኤ ላይም እንደዚሁ የሀርቦ አካባቢ የበዓል ፕሮግራም አዲስ ዓመት ፕሮግራም ስንሰራ አይቲንክ ዜና ተሰርቶለታል በሌላ ቨርሽንም ቢሆን እሱም ተመቶ እንደዚህ አንገቱን እጁን ምናምን የተመታ ልጅ ነው እና እሱን ለማሳከም ወደ ሆስፒታል ይዘነው ሄደን ነበር። እሱን እያሳከምን ባለበት ሰዓት ዶክተሮቹ ሲጠይቁት የነበረው ልጁን እንደኛ ሐኪም መሆን ትፈልጋለሁ የአፍያተምር ዶክተር መሆን ትፈልጋለሁ ሲሉት ነው አልፈልግም ያሉ። የ12 ዓመት ልጅ ነው እና ይሄ ልጅ የሀገር መሪ መሆን የሚፈልገው ብዙ ምክንያት ነው የገለጸው። ከ12 ዓመት ልጅ የማይጠበቁ በጣም ብዙ ነገሮች ነው ያለው እና ልጁ መሪ መሆን የፈለገበትን ምክንያት ሕክምናውን ጨርሶ ከወጣ በኋላ ያ ልጅ ወደ ካምፕ እንድመለስ ብዙ አልፈቀድም። እናቱ በህይወት ነበረች። እሷ ጋር ተነጋግረን እኔ ጋር እንድኖር ላይ አረግም በሱ እድሜ ልጅ አለኝ እሱ ጋር ጓደኛ አርጋቸው እንድማማችሁ ነው። አሁን እየተማረ ነው። እንግዲህ ምናልባት ከሆነ አመት በኋላ እሱ ልጅ ሀገር መሪ ሆኖ እናገኘዋለን ብዬ ተስፋ አደርጋለሁ። በዛ ወይ ስለሆነ አሁንም እየቀጠለ ያለው እንደዚህ አይነት በጣም ብዙ ታሪኮች አሉ። ሁሉም ልጆች ህልም አላቸው፣ ግን እዛ ህልማቸው ጋር ለመጥቀስ የሚያስችል ደግሞ ምቹ ሁኔታ አሁን በየካምፕ የለም። በጣም ብዙ ድጋፍ ብዙ ነገር ያስፈልጋቸዋል።
መልካም። አቶ አብዱሰላም፣ እንግዲህ እርስዎ ተቋም ከማቋቋም በዘለለ በግልዎም የራስዎን ህይወት በአንድም ሆነ በሌላ መንገድ በሚነካ መንገድ እነዚህን ለችግር የተጋለጡ ተማሪዎችን፣ ህጻናትን ለማገዝ እየሞከሩ ይገኛሉ። ከችግሩ ግዝፈት አንጻር የእናንተን ተቋም ሆነ ሌሎቹ ተቋም ርብርብ ሊቀርፍ የሚችለው ጉዳይ አናሳ እንደሆነ ይታወቃል። ምን ሊደረግ ይገባል ብለ ያስባሉ? ለእንደዚህ ላለው ችግር በመፍትሄነት የሚነሳው እንዲሁም ደግሞ አሁን ለችግር ለተጋለጡ ወጣቶች የሚሆኑ መልካም ተሞክሮዎችን ተግባራት ምን ሊሆን ይገባል የሚለውን ተከላላ አድርገው ይግለጹልኝ።
ሁለት ነገሮች ያስፈልጋሉ ብለን እናስባለን። አንደኛው በመንግስት ደረጃ እንደ ሀገር ዘላቂ ሰላም ቢፈጠር እነዚህ ወገኖች ወደ ተወለዱበት ወደ ኖሩበት ቦታቸው ተመልሰው ታሪካቸውን ቢጀምሩ ልጆቻቸውን በስርዓት ማስተማር ይችላሉ ብለን እናስባለን። ምናልባት ጊዜ የሚፈጅ ጉዳይ ሁለተኛው እና ደግሞ መቅደም ያለበት ጉዳይ እቹ ልጆች ብዙዎቹ ካምፖች እንዳጋጣሚ ሆኖ ለከተማ ቅርብ የሆኑ ካምፖች ናቸው። ልጆች የመንግስት ትምህርት ቤት ገብተው መማር የሚችሉባቸው ሁኔታዎች አሉ። ግን እንደዛ እንዳያረጉ ደግሞ ሁለት ነገሮች፣ አንደኛ የትምህርት ቁሳቁስ በበቂ ሁኔታ ለሁሉም ማዳረስ የተቻለ አይደለም። ሁለተኛ ደግሞ ትምህርት ቤትም ሄደው ቁርስ በልተው ስለማይሄዱ ትምህርታቸውን በስርዓት መከታተል አይችሉም። ስለዚህ ሀገር ውስጥም ከሀገር ውጭም ያለው ማህበረሰብ ረጅ ድርጅቶች፣ ተቋማት፣ ግለሰቦች ግን ግለሰቦችን በተቋምም በኩል ይሁን በራሳቸው መልኩ እነዚህን ወገኖች ማገዝ ቢችሉ እነዚህን ልጆች ማገዝ ቢችሉ ምናልባት ነገ ኢትዮጵያ ላይ የተሻለ ነገር መፍጠር የሚችሉበትን ማውጣት እንችላለን ብዬ አስባለሁ። ካልሆነ ግን ምናልባት እነዚህ ልጆች ነጋቸው ትምህርታቸው ነው መማር ካልቻሉ ነገ ሌላ የሀገር ሸክም የሚሆኑ ምናልባትም የሀገር ጠንቅ የሚሆኑ ልጆች ነው የምናፈራው። ሁልጊዜ ነው ችግር ብናወራው መፍትሄ ሊሆን አይችልም። ስለዚህ ለሁሉም ችግር የመፍትሄ ሀሳብ ያስፈልገዋል። መቼም የትምህርት ወቅት ነው። ስለዚህ እነዚህ ልጆች ባሉበት ቦታ እንድማሩ ለማድረግ የሚያስፈልጋቸው የትምህርት እንቅስቃሴ ዩኒፎርም እንደዚህም ዳንስ በቀረንት የቁርስ ፓንፕል በሚሄድ እንዲችሉ ሁሉም በሚችለው አቅም በቤተሰቡ የሚቀርበው እንደዚሁም የተለያዩ ድርጅቶች አሉ የሚያናግናስ ኢትዮጵያ ጀምሩ በድርጅቶችን በኩል ማገዝ እና መርዳት እነዚህ ልጆች የነገ ተስፋቸውን እቅሩቁን እንዲቀጥል እንድማሩ ማድረግ እንድንችል ለሁሉም ሀገር ወጣት ሰው ለሆነ ሁሉም የሚያስተላልፈው ጥሪ ነው እና ይህ ነው መልእክቴ። በተረፈ እንግዲህ ሀሳብ ብዙ እዚህ ቃለመጠይቅም ስለበር ብዙም ከልብ አመሰግናለሁ።
በጣም አመሰግናለሁ አቶ አብዱ ሰላም ሽፋው የአግማስ ኢትዮጵያ መስራችና ወና ስራ አስኪያጅ ነው። ተርሰው ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ በሌሎች ሐሳቦች ዳግም መመለሳችን አይቀርም። መልካም ምሽት ይሁንልዎት።
መልካም ምሽት። አመሰግናለሁ።
አድማጮቻችን የዛሬ ጉዳያችን በግጭቶች ምክንያት ለአደጋ የተጋለጠ የኢትዮጵያ ትምህርት ሁኔታ የሚነካ ነው። በተነሳው ጉዳይ ላይ የኢትዮጵያ መንግስት ባለስልጣናትን ሀሳብ ለማካተት ያደረግነው ጥረት አልተሳካም። በቀጣይ መሰናዷችን ለማካተት እንጥራለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት 5 ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ አስታውቀዋል። ከነዚህም ውስጥ 3 ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናገሯል። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ትምህርት ቤቶች መዘጋታቸውንና ተማሪዎች ከትምህርት መራቃቸውን ገልጸው የሚበዙት በአማራ ክልል እንደሚገኙ አመልክተው ነበር።
አማራ ክልል ነው ወደ 2.6 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ደርሶናል። በኦሮሚያ እስከ 72000 አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 66000 አካባቢ ተማሪዎች፣ ጋምቤላም ብትሄድ ወደ 19000 አካባቢ፣ እነዚህና አፋር አካባቢ ለምሳሌ ወደ 74000 አካባቢ በዚህ ችግር ምክንያት ከትምህርት ገበታ ውጪ መሆናቸው መረጃዎች ያሳያሉ።
ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በቀጣይ ሳምንት በሌላ ርዕስ እንገናኛለን። አፍታኑ ስዩም በዚሁ ልሰናበታችሁ። መልካም ምሽት ይሁንላችሁ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትስአፕ በስልክ መስመራችን 1202253505 ላይ መልእክታችሁን በድምጽ ቀርጻችሁ ብታስቀምጡልን ይደርሰናል። horn@vnews.com የኢሜል አድራሻችን ነው። አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ስልኝ እንደምን አመሻችሁ። ይህ ሳምንታዊ የሙዚቃ ቃና ነው። ሳስተናግዳችሁ ማምሻው እንግዶልኝ ነኝ። አብራችሁ እንድትቆዩ ጋብዛለሁ። ዛሬ ምን ከፍተው በዚህ አይዞህ በተሰኘው የአብዱ ኪያር ዜማ ነው። ጥሩ መልእክት ያዘ ዜማ ይመስለኛል። አይዞ ሲል የነበረው ተወዳጁ አብዱ ኪያር ነው። ካና በመከተል
is called I want you to want me.
I want you to want me. Chip Trick በተሰኘ አሜሪካዊ ሮክ ባንድ በሰባዎቹ መጨረሻ ላይ ተቀነቀነ ነው። የምጋብዛችሁ ለባንዱ ልዩ ፍቅር በነበራት ጃፓን በመድረክ ላይ የተጫወቱት ነው። I want you to want me. ማብራሪያ የሚያስፈልገው ዘፈን አይመስለኝም። I want you to want me by Chip Trick number. በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዶ ለለኝ አብራችሁኝ አምሽው። ቆየን ካየን የወጣቱ ድምጻዊ ሚካያስ ንጉሴ ነው። ካየ የቆየው ምን እንደሆነ ያጫውተናል።
Let's go. ይህን ካየን ሚኪያስ ንጉሴ ካናይ ከተላል
አይ
training season በዱአ ሊፓ ከእንግሊዝና አልቤኒያ ወላጆች የተገኘችው ዱአ ሊፓ በእንግሊዝ 7 የሙዚቃ ሽልማቶችን እንዲሁም በአሜሪካ 3 ግራሚ ሽልማቶችን ወስዳለች። የስልጣናው ግዜ በማብቃቱ የበሰለ መግባባት የተሞላበትና ሁለተኛ ፍቅር እንደምትፈልግ ታወራለች።
and cannot accept any messages at this time. Goodbye.
Training season by Dua Lipa and Bar Kanai Katlal. Aerosmith የሰኛ የሮክ ባንድ ነው በአሜሪካ በባስተን በ70ዎቹ የተመሰረተ ነው Dream On ይሰኛል ዜማው ህልማችን እውን እስኪሆን ማለም መከተል እንዳለብን ህልማችንን ስንከተል መውደቅና መነሳት እንዳለና ሙሉ ሰው ለመሆን ስለሚደረግ ትግል ይተርካል ስላመሻችሁ አመሰግናለሁ እንግዲህ ወልደነኝ ለሳምንት ቀጠሮን ያዝ እስከዛው ሰላም
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ ፕሮግራሙን በማቀናበር አብሮን የቆየው ንጉስ ታምሬ ነበር ዋና አዘጋጇ ጽዮን ግርማ ናት እንዲሁ ፕሮግራሞቹን በማስተናደድ አብሮን ከተሳተፉ መላ አሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት አስማማኝ ነው ነበርኩ ለገበያዎች በሰራዶች እንጠብቃችኋለን መልካም ምሽት ይሁንላችሁ